የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 10 2009 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ።
የክርስቲያኖች ቮት ደግሞ በቅርቡ የወጣው ቁጥር ነበር። 58% ክርስቲያኖች ፕሮቴስታንቶች ለትረምፕ ቮት እንዳደረጉ ነው። 39% ደግሞ ለሂለሪ። በቡድን ነው የሚመጡት እና ያነቃቃው አንዱ ነገር ብዬ ማስበው የኦባማ ፖሊሲ ከመሰረታዊ ጾታ ጋብቻ ላይ ያስቀመጠው ህግ የለወጠው ብዙ ክርስቲያኖችን ያነቃቃ ጉዳይ ነው።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳኝ ፍሳዬ ነኝ። ተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ በምርጫው ውድድር ወቅት አጥብቀው ይነቅፏቸው ከነበሩት ሪፑብሊካውያን መካከል አንዱ ከሆኑት ሚት ሮምኒ ጋር ለመነጋገር ተገናኝተዋል። ለውጭ ጉዳይ ሚኒስትርነት እየተጠቀሱ እንደሆነ ተገልጿል። የትራምፕና ሮምኒ ግንኙነት እጅግ የሻከረ ነበር። ይሁንና የሽግግር ወቅት ቡድን ምክትል ሊቀመንበርና በጠቅላይ አቃቢያነ ሕግ የተሰየሙት ጄፍ ሴሽንስ ለሮምኒ ቦታ እንዲሰጡ እንዳሳመኗቸው ተገልጿል። ሮምኒ ከአራት ዓመታት በፊት ለፕሬዝዳንትነት ተወዳድሮ እንደነበረ አይዘነጋም። የትራምፕ ዛሬ ከሮምኒ ጋር ተገናኝቶ መነጋገር እሳቸውን ከተቃወሙት ሪፑብሊካውያን መሪዎች መካከል ወደ መታረቅ የሚያመራ ተግባር ተደርጎ ታይቷል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በፕሬዝዳንትነት በሚያካሂዱት የውጭ ሀገራት ጉብኝነት የፔሩ ሜዲና ሊማ የመጨረሻዋ እንድትሆን አድርገዋል። ዶናልድ ትራምፕ ለፕሬዝዳንትነት ከተመረጡ ወዲህ በእስያ ፓሲፊክ ክልል ያለውን ስጋት ለማርገብ ይፈልጋሉ። ኦባማ በእስያ ሚዛን እንዲጠበቅ ማድረግ በሚል መርህ በእስያና ፓሲፊክ ሀገሮች ላይ ማትኮሩ የፖሊሲያቸውን መሰረት እንዲሆን አድርገው ነበር። ይሁንና ከዘጠኝ ሳምንታት በኋላ ስልጣኑን ሲያስረክቡ ሁኔታዎች ሊለወጡ ይችላሉ። ፕሬዚዳንቱና የነጻ ገበያ አጋሮቻቸው የትራንስ ፓሲፊክ የንግድ ሽርክና ስምምነትን ለመተግበር ለአመታት ያህል ሲገፉ ቆይቷል። ተመራጩ ፕሬዚደንት ትራምፕ ግን በምርጫ ዘመቻቸው ወቅት ከእስያ ጋር ባለው ግንኙነት እንደማይቀጥሉ ገልጿል። የንግድ ሽርክናውን ስምምነት የአሜሪካን ጥቅም አስገድዶ መድፈር ማለት ነው ብለውታል። ጋና ውስጥ በመጪው ታህሳስ ወር በሚካሄደው ብሔራዊ ምርጫ የሚሰሩ የጸጥታ መኮንኖች፣ ጋዜጦችና የምርጫ ኮሚሽን ባለስልጣኖች በመላ ሀገሪቱ ምርጫ ከመካሄዱ በፊት አንድ ሳምንት ቀድሞ በሚደረገው ልዩ ምርጫ እንደሚሳተፉ የምርጫ ኮሚሽን ገልጿል። እንደ አውሮፓ አቆጣጠር ታህሳስ 7 ቀን ለሚካሄደው ፕሬዝዳንታዊ ምርጫ የሚያስፈልገው ድምፅ መስጫ ወረቀት በመጪው ሳምንት ታትሞ እንደሚጠናቀቅ የሀገሪቱ የምርጫ ኮሚሽን ቃል አቀባይ ኤሪክ ዛፓሶ ጠቁመዋል። ለምክር ቤት ምርጫ የሚያስፈልገው ሰነድ ባለፈው እሁድ እንደተጠናቀቀ አውስተዋል። የጋና የፖለቲካ ፓርቲዎች የምርጫው ኮሚሽን ለገዢው ፓርቲ ያዳላል በማለት ሲከሱ ቆይቷል። የኮሚሽኑ ቃል አቀባይ ግን የኮሚሽን ባለስልጣኖች ከምርጫው በፊት ፓርቲዎቹ ስላላቸው ስጋት ለመነጋገር በፓርቲዎቹ አማካሪ ኮሚቴ በኩል እየተነጋገሩ እንደሆነ ገልጸዋል። የመን ውስጥ የ48 ሰዓታት የተኩስ ማቆም ስምምነት ዛሬ እኩለ ቀን ላይ ጀምረዋል። የሳውዲ ፕረስ አገልግሎት የተባለው የሳውዲ አረቢያ ኦፊሴላዊ የዜና አገልግሎት እንደሚለው ተኩስ እንዲቆም ያዘዘው በሳውዲ ወታደራዊ ኃይል የሚመራው ጥምረት ነው። ሁቲ አማጽያን ከበባ በገጠማቸው ከተሞች ሰብአዊ ረድኤትና የሕክምና አገልግሎት እንዲገባ ከፈቀዱ የተኩስ ማቆሙ ተግባር ሊራዘም ይችላል ይላል የጥምረቱ መግለጫ። ከሁቲ አማጽያን ጋር የተባበሩ ኃይሎች ቃል አቀባይ በበኩላቸው ሌላው ወገን የሚያከብረው ከሆነ የተኩስ ማቆሙን ተግባር ለማክበር ቁርጠኞች ነን ብለዋል። ተኩስ እንዲቆም ከታወጀበት ጊዜ አንስቶ እስካሁን ባለው ጊዜ ስለ ግጭት የተሰማ ነገር የለም። በመጨረሻም ሞሱልን ለመቆጣጠር ውጊያ ከተጀመረ ከአንድ ወር በላይ ያለፈ ቢሆንም በተከበበችው የኢራቅ ከተማ ካሉት ህዝብ የሚበዛባቸው አካባቢዎች የሚሸሹት ሰዎች ብዛት እየጨመረ እንደሄደ የተባበሩት መንግስታት ድርጅት ገልጿል። ካለፉት ሁለት ሳምንታት ወዲህ ከመኖሪያቸው የተፈናቀሉት ሰዎች ብዛት በሶስት እጥፍ ጨምሮ ከ22,000 ወደ 60,000 ከፍ እንዳለ ድርጅቱ ጠቁሟል። የመንግስታቱ ድርጅት አሃዝ እንደሚያሳየው ሞሱል ከሚገኙት ቤቶቻቸው ከሚሸሹት ሰዎች ወደ ግማሽ የሚጠጉት ልጆች ናቸው። የተቀሩት ደግሞ ብዙዎቹ ሴቶች ናቸው። ከነሱም ብዙዎቹ የወሲብ ጥቃትና የሰብአዊ መብት ረገጣ የተፈጸመባቸው መሆናቸው ተዘግቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር በአንድ በ15630 በ15700ና በ15785 ኪሎ ሄርዝ በ22 ሜትር በአንድ በ13615ና በ13860 ኪሎ ሄርዝ በ25 ሜትር በአንድ በ11720 በ12110ና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ህዳር 10/2009 ዓ.ም ምሽት ፕሮግራም ነው። ወደ መጀመሪያው ዘገባ ስናመራ ነገ እሁድ በአዲስ አበባ በሚካሄደው 16ኛው ታላቁ ሩጫ በኢትዮጵያ 42,000 ሰዎች እንደሚሳተፉ አዘጋጆቹ አስታውቀዋል። ውድድሩ በሀገሪቱ ያስቸኳይ ጊዜ አዋጅ ከታወጀ በኋላ ከፍተኛ ቁጥር ያለው ህዝብ የሚወጣበት የመጀመሪያው ዝግጅት ይሆናል ተብሏል። በዚያ የሚገኙ የተለያዩ አመለካከትና ድጋፍ ያላቸው ሰዎች መሆናቸውን ያስታወሰው የታላቁ ሩጫ መስራችና ዳይሬክተር አትሌት ኃይሌ ገብረስላሴ ስንሳተፍ የሌሎችንም ስሜትና ፍላጎት መጠበቅ አለብን ብሏል። አንዳንዶቹ ከዚህ ቀደም የተካሄዱ የታላቁ ሩጫ በኢትዮጵያ ዝግጅቶች የፖለቲካ መፈክሮችና የተቃውሞ ድምጾች የተሰሙባቸው እንደነበሩ ይታወቃል። ውድድሩን አስመልክቶ ትላንት በአዲስ አበባ ሂልተን ሆቴል የተሰጠውን መግለጫ የተከታተለው እስክንድር ፍሬው ቀጣዩን ዘገባ ልኳል።
እንደ አውሮፓውያን አቆጣጠር በ2001 30,000 የነበረው የታላቁ ሩጫ በኢትዮጵያ የተሳታፊዎች ቁጥር ነው ዘንድሮ 42,000 የደረሰው። እናም 16ኛው ዙር ውድድር በአፍሪካ አንደኛ ሆኖ የቀጠለው አመታዊ ክንውን ሌላ ክብረ ወሰን የሚያስመዘግብበት ነው። ውድድሩ በአገሪቱ ያስቸኳይ ጊዜ አዋጅ ከታወጀና ተግባራዊ መደረግ ከጀመረ በኋላ የሚካሄድ መሆኑም የሚጠቀስ ነጥብ ነው። 42,000 ሰዎች በአዲስ አበባ አደባባዮች ሲታዩና ሲሰባሰቡ ከዚህ አዋጅ በኋላ የመጀመሪያው ይሆናል። አዘጋጆቹም ውድድሩ በሰላም ይጠናቀቅ ዘንድ ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የታላቁ ሩጫ በኢትዮጵያ መስራችና ዳይሬክተር የሆነው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ ያንጸባረቀው ይህንኑ መልእክት ነው።
እዛ ላይም ስንወዳደር ሁልጊዜ እኛ ብቻን ሳይሆን ሌሎቹንም ስሜትና ፍላጎት መጠበቅ አለብን። 42,000 ውስጥ የተለያየ አመለካከት፣ የተለያየ ድጋፍ የሚከተል ሃይማኖቱ ይለያያል፣ ምኑ ይለያያል፣ ግን በስፖርት ህዝቦችን አንድ የምናደርግበት መንገድ ስለሆነ በጋራ ወጥተን በጋራ ሁላችንም ተደስተን ወደ ቤታችን እንድንሄድ እኛንም ደስ እንዲለን ዓለምም ደስ እንዲለው የኢትዮጵያም ህዝብ ደስ እንዲለው መሆን መቻል አለበት። ስፖርት በዓለምም ላይ የምታውቁት ሁለት በጦርነት የሚፈላለጉ ሀገሮችን አንድ የሚያደርግ ስለሆነ ያን አይነት ፕሪንስፕል እንዲኖር የሚቀጥለው እሁድ በዚህ አጋጣሚ አደራላለሁ።
በአፍሪካና በቀረውም ዓለም ከፍተኛ ስም እያተረፈ የሚገኘው ይህ ውድድር ከኢትዮጵያ በተጨማሪ ከተለያዩ ሀገራት የመጡ የውጭ ሀገር ዜጎች የሚሳተፉበት ነው። እናም በዚህ ሳምንት ከ250 በላይ የውጭ ሀገራት ተሳታፊዎች አዲስ አበባ መግባታቸውን የታላቁ ሩጫ በኢትዮጵያ ስራ አስኪያጅ ኤርሚያስ አየል አስታውቋል። በወቅታዊው የአገሪቱ ሁኔታ ምክንያት ግን የውጭ ሀገር ተሳታፊዎች ቁጥር ካለፉት ዓመታት ያነሰ መሆኑን ጠቁሟል።
ያው እንደሚታወቀው የእኛ ውድድርም ዘንድሮ የአስቸኳይ ጊዜ አዋጁ ከታወጀ በኋላ ብዙ ሰው ላይካሄድ ይችላል የሚል ስጋት ነበረው እና የአስቸኳይ ጊዜ አዋጁ ጋር ተያይዞ በኤምባሲዎች ትራቭል አድቫይስ ለዜጎቻቸው ያወጡ ስለነበር እሱ አፌክት አድርጎብናል። አምናት አስታውስ እንደሆነ ወደ 700 የሚሆኑ ተሳታፊዎች ነው ያገኘ ነው። ስለዚህ ዘንድሮ ስታየው ከግማሽ በታች ቀንሶብናል እና ያው ተጽዕኖ አለ። ግን ምንድን ነው በዋናነት ያየ ነው እኛ ብዙ ዓመታት ነው የሰራ ነው ይህን ዓለም አቀፍ እውቅና አግኝተን ሰው እንዲመጣ ማድረግ እና ዘንድሮ ውድድሩ እንዳይሰረዝብን በጣም ተግተን ሰርተናል። የሚመጣውም ሰው ይሁን አይምጣ ውድድሩ ውድድሩ አለመሰረዙ እኛ የኤምስ የዓለም አቀፍ የጎዳና ላይ ውድድር ማህበር አባል ነን። ስለዚህ አንድ ውድድርህን በመጨረሻ ሰዓት ብትሰርዝ በሚቀጥለው ዓመት ክሬዲቢሊቲ ያሳጣናል። ስለዚህ በሚቀጥሉት ዓመታት ላይ ሁሉ ተጽዕኖ ይኖረው ነበር። ስለዚህ ውድድሩ መደረጉ ያው ቢቀንስም ቁጥሩ ከግማሽ በታች ቢሆንም ያው ውድድሩ አለመሰረዙና ኢቨንቱን ደግሞ ዘንድሮ በጥሩ ሁኔታ ለማድረግ መዘጋጀታችን እንግዲህ ለሚቀጥሉት ዓመታት ይክስልናል ብለን እናስባለን። ምክንያቱም በዋናነት እኛ የምንሰራው ስፖርት ቱሪዝምን ለማስፋፋት ነውና ኢትዮጵያን ለማስተዋወቅ ኢንተርናሽናሊ ብዙ ቻሌንጅ አለ። እኛ ኢቨንታችንን ለማስተዋወቅ ስንሄድ ኢትዮጵያ ለስፖርት ለመዝናናት ለመምጣት የሚለው ስቲል ብዙ ስራ ይፈልገዋል። የድሮ የነበረን ታሪካችን ይሄ ጦርነቱ ረሃቡ ስቲል ሰው ውስጥ አለና እንግዲህ ጥሩ እየሰራን ባለበት ጊዜ እንዲተፈጥሯል። ግን ያው በየአመቱ ቅድም ኃይሌ ብሏል ቻሌንጅ አለ። ሜዳሊያችን ዘንድሮ ረፍዶ ነው ዛሬ ጠዋት ነው የመጣውና እሱ መቅረቱ በጣም ስትረስ ፈጥሮብን ነበር። ስለዚህ የተለያየ ቻሌንጅ አለውና ያው እንደ ዘንድሮ ቻሌንጅ እናየዋለን።
ከውጭ የመጡ ተሳታፊዎች ስትሉ እዚህ ላይ ነዋሪነታቸው በኢትዮጵያ የሆኑትንም ይጨምራል ማለት ነው? ቅድም ስታብራራ ኤምባሲዎች ብለህ ነበር።
አይጨምርም። ምንድነው ኤምባሲዎች አሉ። የዚህም ላይ ፕሬስ ሪሊዙም ላይ እንዳስገባ ነው የ12 ሀገር የሚሆኑ አምባሳደሮች ይሳተፋሉ።
በአሁኑም ላይ
አዎ።
ባለፈው ስንት ነበሩ? የስንት አመት?
ባለፈው የተለያየ ጊዜ ይለያያል። 15 ይኖረናል፣ 10 ኖሮን ያውቃል። ይለያያል ቁጥሩ በብዛት ምንድነው ኢንተርናሽናል ጉዞ ካለ አምባሳደሮች ሲቀያየሩ ይሄ ፍላክቹዌት ያደርጋል። ግን በአጠቃላይ የተሳታፊው ቁጥር ይሄ ከውጭ ለዚህ ብሎ የሚመጣው ነው። ምናልባት
እዚህ የሚኖሩትን የውጭ ዜጎች
አይጨምርም። ምክንያቱም ኤምባሲ አለ ብዙና እሱ ከ1000 በላይ ይሆናል። ምክንያቱም ዘንድሮ እንደውም ያወጣነው አንድ እንትን አለ። አምና አስጠንተን ነበር ከእንግሊዝ ሀገር ሊድስ ሜትሮፖሊታን ዩኒቨርሲቲ ይባላል። ለኃይሌ የእውቅና ዶክትሬት ሰጥተውታል። እኔም ሁለተኛ ዲግሪ ዛን የተማርኩት ከዛ ባለሙያዎች አምጥተን አስጠንተን ነበር። የኢኮኖሚክ ኢምፓክቱን ኳንቲፋይ ሲያደርጉት 1.8 ሚሊዮን ዶላር ነው ለኢኮኖሚ ኮንትሪቢዩት የሚያደርገው። ግማሹ ብዙዎች ድርጅቶች አሁን ከውጭ የሚመጡ እዚህ ላለው ድርጅታቸው ፈንድሬዚንግ ይጠቀሙበታል። ስለዚህ የገቢ ማሰባሰቢያ ይጠቀሙበታል እና ከዛ አንጻር ትልቅ ቦታ አለው። ስለዚህ ብዙ ገንዘብም ሬዝ ይደረጋል እና ለኢኮኖሚው ትልቅ ተዋጽኦ አለው። ለአየር የሚከፍሉት አለ፣ ለሆቴል የሚከፈል አለ እና በዋናነትም አሁን በሚቀጥሉት አመታት አምና እንዳልኩ በ700 ተሳታፊ ነው ያን ያህል 1.8 ሚሊዮን ዶላር ለኢኮኖሚው የመጣው የውጭ ምንዛሬ የመጣው። እንግዲህ ወደፊት ደግሞ በሚቀጥሉት አመታት እዚህ ላይ አትኩረን ብዙ የውጭ ተሳታፊዎችን ካመጣን ኢኮኖሚውን ብዙ ማስፋት ይቻላል። ሌላው ደግሞ ጎብኚዎቹ ላይ አትኩረን ከሰራን ለእነሱ የሚፈልጉት ከሩጫው ጋር የተያዘ ከቱሪስት ጋር የተያዘ ይህንን ሩጫ ኤክስፖ አለ። እዛ ላይ ደግሞ በደንብ አትኩሮ በመስራት ቱሪዝሙ ለኢኮኖሚ ያለውን የኛ የስፖርት ቱሪዝሙ ያለውን ተጽዕኖ በደንብ ከፍ ማድረግ ይቻላል እና እዛም ላይ ያው በቀጣይነት ለመስራት እቅድ አለ።
ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ቀጥሎ የጥያቄው መልስ ዝግጅታችን ይቀርባል። ለጥያቄው መልስ በቅርቡ የተጠናቀቀውን የአሜሪካ ምርጫና ምርጫው ለአሜሪካ ለራሷ እንዲሁም አሜሪካ ሀያል እንደመሆኗ ለዓለምና በተለይም የአፍሪካ ፖሊሲ ላይ የሚኖረውን አንድምታ ይመለከታል። የአድማጮችን ጥያቄ የሚመልሱት አንድ ለዲሞክራት ሌላው ደግሞ ለሪፐብሊካን ፓርቲ ድምጻቸውን የሰጡ ሁለት እንግዶች ናቸው። ሰይድ ሐሰን በኬንታኪ መርሲ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ሲሆኑ አቶ ተሾመ ቦርጎ የአካውንቲንግ ባለሙያና አልፎ አልፎም በድረገጾች ላይ ኢትዮጵያን የሚመለከቱ ፖለቲካዊ ጉዳዮችን ይጽፋሉ። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የዚህ ፕሮግራም የመጀመሪያ ክፍል በትላንትናው ዕለት ተደምጦ ነበር። የዛሬው ሁለተኛና የመጨረሻ ክፍል ከአድማጭ በደረሰን ጥያቄ ይጀምራል።
ይህ ሰላም ለእናንተ ይሁን በማለት ዛሬ በተመራጭ ፕሬዚዳንት ዶናልድ ትራምፕ ላይ ላቀርብ የፈለግኩት ጥያቄ ምንድን ነው? ዶናልድ ትራምፕ አሜሪካንን ወደ ቀደመ ታሪኳ ወደ ቀደመ ነገሯ እንመልሳታለን ብለዋል። ይሄን ሲሉ ዶናልድ ትራምፕ ሁለት ጥያቄዎች ናቸው ያሉት። ዶናልድ ትራምፕ ወደ ቀደመ ነገሯ የሚመልሷት አሜሪካንን ወደ ቀደመ ነገሯ ስናስባት በዘረኛነትና በተለያየ ሁኔታ ተይዛ የነበረች ሀገር እንደሆነች እናውቃለን። እና ወደ ቀድሞ ወደ ቴክሳሶች ለምሳሌ ያ የቴክሳስ ኮፍያ አድርጎ በሽጉጥ ተኳኮሱ የተለያየ ሁኔታ ሲሆን ጥቁሩን በገፍ ሲያሰቃዩ የጥቁር አምባገነንነት የነጭ አምባገነንነት የገነነበትን ጊዜ ነው የምናውቀው ከና ማርቲን ሉተር ኪንግ ትግል በፊት። ወደ እሱ ለመመለስ ነው ያሰቡት። ሁለተኛው ጥያቄ ደግሞ ዶናልድ ትራምፕ አሁን የዲፕሎማቲክ ግንኙነት ያደረጉ ፕሬዚዳንቱ ነው ከሌሎች ጋር ግንኙነትን ሲፈጥሩ በምን አይነት ሁኔታ ነው የሚፈጥሩት? ፊት ለፊት ንግግር ሲያደርጉ ከመሪዎች ጋር በጉባኤ መካከል ንግግር ሲያደርጉ በኢንተርናሽናል ስብሰባ ላይ እንዴት ነው የሚሆኑ? እኒህ ሰው ይወጡታል ብላችሁ ታስባላችሁ? ያለፉት ለምሳሌ በካምፔናቸው ጊዜ በመከላከያ፣ በኢኮኖሚ፣ በውጭ ግንኙነት በኩል አማካሪዎች ሊኖራቸው ይችላሉ። ግን በተናጠል በሚያደርጉት ግንኙነት ይህንን ነገር ሊወጡት ይችላሉ ወይ? እንደነ ፕሬዚዳንት ኦባማ
አንድ ጥያቄ ላክ። ሌላ በኢሜይል የመጣለን ጥያቄ አለ። አሁን አድማጫችን ካቀረቡት ጥያቄ የመጀመሪያው ክፍል ጋራ የሚሄድ ምን ይላሉ? ዶናልድ ትራምፕ አሜሪካን እንደገና ትልቅ አረጋታለሁ ሲሉ እንደ ስቲቭ ባነን ያሉትን ዘረኞች በዋይት ሀውስ ውስጥ አማካሪ ማድረግ አሜሪካን ወደ ትልቅነቷ ይመልሳታል ወይ? ትራምፕ ማሸነፋቸው በተነገረ ጊዜ ደግሞ ጥቁሮችን በቁም ዘይት ውስጥ ከተው ይቀቅሉ የነበሩ በእሳት ያጋዩ የነበሩ ኩክለክስ ክላን የተባለው ኬኬኬ እሳቸውን እንኳን ደስ ያላችሁ ያለበት ነው። የጥላቻ የዘረኝነት አድራጎቶች የታዩበት የምርጫ ዘመቻ ነው ያደረጉት። በጥቁሮች ላይ የተመሳሳይ ጾታ ጋብቻ ደጋፊዎች ላይ፣ ሙስሊሞች ላይ፣ ኢሚግራንትስ ወይንም እንደዚህ እንደኛ መጥቶ የሰፈረው አሜሪካዊ ላይ ጥላቻና ንቀትን ሲያሳዩ ነበረ። ምን ማለት ነው አሜሪካን ወደ ትልቅነት መልሳለሁ ማለት በማለት አቶ ዘገየ ይገዙ ጠይቀዋል። ዶክተር ሰይድ ጀምሩ።
እንግዲህ አሜሪካ ትራምፕን የመረጡበት ምክንያት አንደኛው የአስተሳሰባቸው ነው። ሚስተር ትራምፕ ከልባቸው አልነበረም፣ ግን በኋላ የአውሮፓ የሚካሄደው ሁኔታ ተመልክተው እኔም ላሸንፍ ይችላሉ። አሁን አውሮፓ ተለዋውጧል። በተለይ አሁኑ የስደተኞች ከያዘ ሁኔታ ነገሮቹ ገነው አክራሪዎቹ ዘረኞቹ የበላይነት እየወሰዱ የበላይነትን ባይወስድም ደግሞ ብዙ የፓርላማ መቀመጫ እያገኙ ተደማጭነት እያገኙ መጥተዋል እና ያንንም ማድረግ እችላለሁ ብለው አቶ ትራምፕ በዚህ ላይ ካምፔን አድርገዋል እና የአሜሪካ ሕዝብ በአንድ በኩል እንደው የትም ቢኖር የትም ወደ ምስራቅም ምዕራብም መካከል ሀገር ቢኖርም ዘረኝነት ከዛ ሀገር አልወጣም እና አንደኛውም የፈለጉበት ምክንያት ይሄ ነው እና ይሄ ደግሞ ጠቅሟቸዋል። አጫሩ ነገሮች እንደ ክሊንተን የተዘዋወረ ነገር ንግግራቸው ሳይሆን ቀጥታ የሆነ ለተራው ሰው በሚገባው መከር ካምፔን ሲያደርጉ እንደዛ ያደረጉት ጠቅሟቸው። ይሄ ከውስጡ ያላቸው ህብረተሰቡ በነገራችን ላይ የኦባማ መመረጥም ስልጣን ላይ መቆየት በጣም የቆጫቸው ሰዎች አሉ። እኔ በምኖርበት አካባቢ ኦባማ በቴሌቪዥን ሲታዩ በቃ መሬት መውደቅ የሚፈልጉ ሰዎች አሉ። በጣም
ከጥላቻቸው
የተነሳ በጣም በጣም የሚዘገንን ነገር ነው እና ይሄም ራሱ የኦባማ መመረጥም የዘረኝነቱን ማጋኗል። ይሄ ትልቁ ነገር ነው የረዳቸው። የውጭ ሀገር ሰዎች እዚህ መጥተዋል የሚባለው ነገር ሰው ፍልሰት ጉዳይ በጣም ውስብስብ ነው። ሀገር ፈላፊዎች ካልመጡ ኢኮኖሚ ይደቃል። በጣም በጣም አስቸጋሪ ሁኔታ ይሆናል እና ሀገሪቱ ስለምትፈልጋቸው ነው። የሰው ስነ ልቦና አይ አይ እነዚህ ውጭ ሀገር ሰዎች ናቸው አንፈልጋቸውም ይላል። ግን ኢኮኖሚውና ሀገሪቱ በአጠቃላ ትፈልጋቸዋለች። ለዚህ ነው የሚመጡት እና ዲማንድ አለ። ስለዚህ ሰፕላይ ይመጣል ማለት ነው። አሁን አውሮፓ ለምሳሌ ጀርመን ከአንድ ሚሊዮን የበለጠ ስደተኞች ወስዳለች መካከለኛው ምስራቅ። ይሄ ደግሞ ለአውሮፓ ጎልድ ማይን በጣም ትልቅ ሀብት እጃቸው ላይ እንደወደቀ ያህል ነው። ምክንያቱም ህብረተሰባቸው እያረጀ ልጅ መውለድ ፍላጎቱ እየቀነሰ ስለመጣ ያንን ህብረተሰባቸውን ማደስ አለባቸው፣ ሪፕሌኒሽ ማድረግ አለባቸው። ለዚህ ነው አንጀላ መርከል ብዙ ነገር ያደረጉት። ችግር እያመጣባቸውም ቢሆን እዚህ ያደረጉት እና ለአሜሪካ የጠቀማት ይሄ የውጭ ሀገር የሚመጣ ሰው ሀብት ነበር። ነገር ግን የፖለቲካ ስንመለከተው አስቸጋሪ ሁኔታ ነው። ትራምፕም ጠቅሟቸዋል።
ዶክተር ሰይድ ቀደም ያለው በድምጽ የጠየቀው አድማጫችን ያቀረበውን ሁለተኛውን ጥያቄ
አስቸጋሪ ነው። እንደ ይህል አሜሪካ ዓለምን የምታሽከረክሩ ሱፐር ፓወር ነች እና አሜሪካ ወደኋላ ካፈገፈገች በብዙ ነገሮች ሊጎዱም አሉ፣ የሚጠቅሙም አሉ። አብዛኛው ግን ጉዳት ነው በአይነ በበኩሌ። ለዚህ ደግሞ አቀራረብና ንግግር ያስፈልጋል። አሁን በኦባማ በጣም ንግግር የሚችሉ ሰውዬ ናቸው። በጣም ሚስተር ትራምፕ እንዴት የሚንተባተቡ ናቸው። በአንድ ቃል ብቻ ቃል አድርገው በዚህ የተነሳ በጣም ይሄ በዲፕሎማሲ ወርክ ላይ በጣም አስቸጋሪ ሁኔታዎች ይፈጠራል። ቀስ ብሎ እኔ በበኩሌ ሳሰበው ከሁለታም ሶስት ዓመት በኋላ የአሜሪካ ሕዝቡም ጥላቻውን በትራምፕ ላይ ያዞራል። ባይኔ በበኩሌ ይጠላቸዋል። ቶሎ ነው የሚጠላቸው ባይኔ በበኩሌ።
በእርግጥ እንግዲህ አቶ ተሾመ በዚህ አይስማሙ ይሆናል። አቶ ተሾመ መጀመሪያ የአድማጮቻችንን ጥያቄ ይመልሱልን።
የሚገርመው ነገር በአብዛኛው ነገር ሪፐብሊካኖችም ይስማማሉ። የትራምፕ ጸባዩ ልምድ አለመኖሩ፣ የዲፕሎማሲ ችሎታው አወራር ችሎታ የለውም በብዙ ነገር። ለዛም ነው አብዛኞቹ ሪፐብሊካኖች ለትረምፕ ድጋፍ ለመስጠት በጣም ቆይተው ነበረ እና መጀመሪያው ሰውዬ የጠየቀው እንዳለው ብዙ ችግር አለበት ትራምፕ። ግን አብዛኛው ሰዎች ለትራምፕ ቦት ያደረጉት ለፓርቲው ነው እና የአሜሪካ ሲስተም ደግሞ ጥሩነቱ ምንድን ነው? ፕሬዚደንቱን ዲክቴተር አይደለም። እሱ ብቻ ሳይሆን ብዙ ሰው የተለያየ ሰዎች ኮንግረሶች አሉ፣ ሰኔት አለ፣ ብዙ ተናግረው ነው ሁሉ ነገር የሚወሰነው እና በዚህ ምክንያት ለሱ ቦት ያደረጉ ሰዎች ብዙ ሰዎች አሉ። አንድ በጣም የሚገርመው ስታቲስቲክ ያገኘ ነው ከፒው ሪሰርች ምንድን ነው፣ ከአንድ ሚሊየን በላይ ጥቁሮች አፍሪካን አሜሪካኖች ማለት ነው ለትራምፕ ቦት እንዳደረጉ። እንደውም 2008 ሪፐብሊካን ካንዴት የነበረው ሚት ራምኒ ፐርሰንት ሲያገኝ ትራምፕ 8% አገኘ የጥቁሮች ማለት ነው። ይሄ ሁሉ ስለ ጥቁሮች መጥፎ ነገር አውርቶ ኬኬኬ መምበሮችን ቶሎ ሳይክድ በብዙ ኮንትሮቨርሲ ውስጥ ገብቶ አሳልፎ እንዴት ይሄ ሁሉ ጥቁር አሁንም ለሱ መረጠ የሚለውን ነገር ብዙ ተንታኞች ሲያዩ ነበር። እና አንዱ ምክንያት የሆነው ምንድን ነው፣ አብዛኛው የሚዲያ የሚናገረው ሚዲያ የተለያየ ነው። የተከፋፈለ ሚዲያ ነው ያለው። አሜሪካ ውስጥ ሊብራል ሚዲያ የሚባል አለ፣ እንደ ሲኤንኤን እንደ ኤምኤስኤንቢሲ ያሉ ለዲሞክራት ሞር የሚያዘነብሉ ማለት ነው። ሌላ ደግሞ የሪፐብሊካኖች ደግሞ አሉ፣ ፋክስ ኒውስ የሚባል አለ፣ ሎካል ኒውስፔፐሮች አሉ፣ ሬዲዮዎች አሉ። እና የተለያየ እንትን አቋም ነው ያላቸው። እና አብዛኛው ኢሚግራንት ኢትዮጵያኖችም እኛም የውጭ ሀገር ያሉ ሰዎችን የሚያዩት የሲኤንኤን የኤምኤስኤንቢሲ ነው፣ የዴሞክራቶችን አስተሳሰብ ነው አብዛኛው። እና የኛዎቹን ስታዩ ግን እንደውም የሂለሪ ክሊንተን ባክግራውንድ የድሮ ኑሮዋ ለኬኬኬ የሚባለው አንዱ መሪ ሮበርት ቢርድ የሚባል አለ፣ ለምሳሌ ለመግለጽ እሱን ደግፋ 20 ዓመት በፊት ማለት ነው ደግፋ ስለ እሱ ስትናገር ነምበር ዋን እሱ ነበረ። ሁለተኛ ደግሞ አቦርሽንን ማስወረድ ማለት ነው እሱን ደግፋ ወደ 3 ሚሊየን ጥቁሮች እየሞቱ ያሉት በየአመቱ ይባላል በአሜሪካ ውስጥ። በዚህ ብዙ በዚህ ፖሊሲን ደግፋ ያለች እንደሆነ እና በዛ ደግሞ ብዙ ኮረፕሽን ሙስና ያለባት እንደሆነ ያው እንደምናውቀው የኢሜል ኮንትሮቨርሲ ነበረባት። ከውጭ ሀገርም ደግሞ ገንዘብ የእሷ ፋውንዴሽን ድርጅት ከኢትዮጵያ ራሱ ከነ አላሙዲ ከነ ኢህአዴግ ደጋፊዎች እንደወሰደች እና እንደምናውቀው ነቡሽ እንኳን ያላሉትን መለስ ዜናዊን ደግፋ አያድማየርህም ወደዋለሁ ብላ እንደተናገረች 2012 ላይ ኦባማ ደግሞ ኢትዮጵያ ሄዶ
አቶ ተሾመ
የሪፐብሊካኖቹ ብሎ ተራባቂ ነው አንዳንዱ
የኔን ሪዝን ነው የሚሰጠው። ግን ቅድም እንዳልኩት ደግሞ የአሜሪካ ሕዝብ ደግሞ ሪዝኑ የሙስና ጉዳይ አለ። በሌላ በኩል ለራሽያ ዩሬኒየም ለመሸጥ ዲል አርጋ ነበር እና ብዙ ነገ የተለያየ ነገሮች አሉ። ሁሉም ሚዲያ አንድ አይነት አይደለም ለማለት ፈልጌ ነው። እና እሷን ልክ እንደ ትራምፕ ችግር እንዳለበት እሷም ደግሞ ችግር እንዳለባት ብዙ የተለያየ የአሜሪካ ህዝብ ያውቃል እንጂ ዝም ብሎ አይደለም። ያው ትራምፕን የመረጡት ዝም ብሎ በደመ ነፍስ አይደለም። ምክንያት አላችሁ።
አቶ ተሾመ እዚህ ላይ ላቋርጦት፣ 1 ሚሊዮን ጥቁር አሜሪካውያን ትራምፕን መረጡ ያሉት እንግዲህ እርስዎ እነኝን የጥናት በላይ ነው ያሉት፣ ጥናት የሚያካሄዱ ድርጅቶችን ጠቅሰው ነው። ጥናት የሚያካሄዱ ድርጅቶችም ደግሞ ወግ አጥባቂዎች አሉ፣ ሊብራል የሆኑ ደግሞ አሉ።
ትክክል ነው። የአሁኑ ኢሌክሽኑን ሪዛልት ነው የነገሩት፣ የሚመስላቸውን ሳይሆን የሆነውን ነው። እና ከአንድ ሚሊዮን በላይ ጥቁር አፍሪካ አሜሪካር እንደመረጡት ነው። ብዙ ክርስቲያን የሆኑ በተለይ ጥቁር ፓስተሮች እንደምታውቁት ለሪፐብሊካን ብዙ ጊዜ የመደገፍ እንትን አላቸው እና ወደዛ ነው ወደ ሪፐብሊካን ፓርቲ ነው ብዙ ጊዜ እንትን የሚያደርጉት።
በአጠቃላይ ነው እንደው ስመለከተው እንደዚህ የክሊንተን የተሸነፈችን ምክንያት ሁለት ሀገሮች ናቸው። አንደኛው ቅድም እንዳልኩት የአሜሪካ ሕዝብ ለውጥ ፈልጓል። ሁለቱንም ፓርቲዎች አይፈልግም ነበር። ትራምፕ ለውጥ ይዞ መጣ፣ አጫጭር መፈክሮች ይዞ መጣ። ክሊንተን በጣም እውቀት ያላት ሴትዮ ነች እና ኤክስፒሪየንስም ነች። ግን ይሄ ዋጋ ያለውም በፖለቲካ በኩል አንዱ ትልቁ እሱ ነው። ሁለተኛ አሁን መረጃዎች እየተገኙ ነው ያሉት ክሊንተን እንዳትመረጥ ያደርጋት የራሷ ስህተቶች ናቸው። እነዚህ ስህተቶች መካከል ዶናልድ ትራምፕን ናቀች። በአንድ በኩል በእንግሊዝኛው አሮጋንስ እና ኮምፕሌሰንሲ የሚባሎች ናቸው። በዚህ ላይ እናሸነፋለን ብለው እንደ ሚችጋን፣ እንደ ዊስኮንሲን፣ እንደ ፔንስልቬኒያ ያሉትን ክፍለ ሀገሮች በደንብ ሳይቀራጩ በእጃቸው እንደተቆጠሩ አድርገው አለፉ እና እነዚህ ትልቅ ስህተቶች ናቸው። በአንድ በኩል ደግሞ ከአንድ ሁለት ወር በፊት መናገር የማይገባት ነገር አለች። ይህም የዶናልድ ትራምፕ ደጋፊዎች አስጠሊታዎች ናቸው፣ ዲፕሎረብሎች ናቸው የሚሉትን ነገር ተናገረች። ሶስተኛ ደግሞ ወደ መጨረሻ እንደታየው ከሆነ ክሊንተን በአማካይ በአራት ነጥብ እየመራች ነበር። ወደ መጨረሻው ላይ ያልወሰኑ ሰዎች ዶናልድ ትራምፕ ምርጫ አደረጉ። ይህ የሆነበት ምክንያቱ ምናልባቹ ኤፍቢአይ ስለሷ መረምራለሁ ማለቱ፣ ሁለተኛ ደግሞ ዊኪሊክስ እየጎለጎሉ አውጥቶ ምናልባት በራሻ ተደግፎ ሊሆን ይችላል እና እነዚህ ነገሮች ሁሉ ተደማመው ናቸው ክሊንተን የተሸነፈችበት ምክንያት። ህዝቡ ለውጥ ፈለገ፣ ክሊንተንም እንደዚሁ ችግር ፈጠረች እና ሳትመረጥ ቀረች። ለማንኛውም ግን አሁን ትራምፕ ተመርጠዋል። የአሜሪካ ህዝብ ፕሬዚደንት ነው ብሎ መግፋት አለበት ባይነኝ። በበኩሌ የዲሞክራሲ ውጤት ነው
ልክ ነው።
አንድ መጨመር የምፈልገው ነገር የክርስቲያኖች ቮት ደግሞ በቅርቡ የወጣው ቁጥር ነበር፣ 58% ክርስቲያኖች ፕሮቴስታንቶች ለትራምፕን ቮት እንዳደረጉ ነው። 39% ደግሞ ለሂለሪ በቡድን ነው የሚመርጡት። እና ያነቃቃው አንዱ ነገር ብዬ ማስበው የኦባማ ፖሊሲ ተመሳሳይ ጾታ ጋብቻ ላይ ያስቀመጠው ህግ የለወጠው ብዙ ክርስቲያኖችን ያነቃቃ ጉዳይ ነው። ድሮ ካቶሊኮች እንኳን ለዴሞክራት ቮት የሚያደርጉት በዚህ አመት 52% ካቶሊኮች ለትራምፕ እንደመረጡ ነው የሚያሳየው። እና ይሄም ሌላ አስተዋጽኦ ያደረገው ይመስለኛል።
የተመሳሳይ ጾታ ጉዳይ የሀገሪቱ ህግ ሆኗል። የአሜሪካ ህዝብ ደግሞ በተመሳሳይ ጾታ ጋር ማድረጉ ለአሜሪካ እያንዳንዱ ህብረተሰብ ውስጥ አለ። ክርስቲያንም ይሁን እስላምም ይሁን ሌላም ይሁን እያንዳንዱ ህብረተሰብ አለ። ስለዚህ ይሄ ጉዳይ ከህብረተሰቡ ጋር ሰጧል እና ኦባማ ይህን ማድረጉ የአሜሪካ ህዝብ ያስቆጣው አይመስለኝም። አንዳንዶች ሊኖሩ ይችላሉ፣ ግን አብዛኛው ህዝብ አልታየም። ህግ ነው። ሱፕሪም ኮርቱም ራሱ አሳልፏል።
ካሁን በኋላ የሚቀለበስ ነገር የለም። በዛ ምክንያት ትራምፕን ቢደግፉም ባይደግፉም ምንም የሚያመጣው ለውጥ የለም ለማለት ነው። ጥያቄ አለ። ሌላ ከአድማጭ የመጣ ጥያቄ ጉዳዩን ወደ ኢትዮጵያ እንድንወስደው ነው የሚፈልጉት አቶ ሳተናዋሊ። የአሜሪካ አዲሱ ፕሬዝደንት ትራምፕ ለኢትዮጵያ የሚያመጡት ለውጥ እኔ አይኖርም ብዬ ነው የምገምተው፣ እናንተ ምንድን ነው የምትሉት ይላሉ ወይ የፖሊሲ ለውጥ ይኖራል ወደ ኢትዮጵያ ይላሉ። እንዲሁ በፌስቡክ ላይ ደግሞ አስተያየታቸውን ያስቀመጡ አቶ ንጉስ ግርማ የተባሉ ላያድሩበት አያመሻሹበት፣ ስለ አሜሪካ አሜሪካኖቹ ይወያዩበት፣ ለምንስ ይነሳል ይሄ ጉዳይ ነው የሚሉት። ፕሮፌሰር ሰይድ መነሳት አለበት ወይ? ከተነሳስ የአሜሪካ ፖሊሲ ይቀየር ይሆን ወይ ወደ ኢትዮጵያ? የትራምፕ የውጭ ፖሊሲ ምን ይመስላል?
ጥሩ ጥያቄ ነው። ይሄ ጥያቄ አንደኛ የአሜሪካ ፖሊሲ ሁሉን ሀገር ይነካል። አንዳንዶቹም በትልቅ በግዙፍ ነቅ፣ አንዳንዶቹም ደግሞ በትናንሽ። አሜሪካ በአጠቃላይ ለትናንሽ ሀገሮች ቋሚ ፖሊሲ የላትም እና ለምሳሌ መንግስት ሲለወጥ፣ አንዳንድ ህዝቡ ገብቶ ሲለውጥ ግልብጥ ይላል። በግብፅም ታይቷል፣ በኢጅፕትም ታይቷል፣ በሌሎችም ሀገር በሊቢያም ታይቷል፣ በሁሉም ታይቷል። እና አሜሪካ ቋሚ ፖሊሲ ያላት ኒውክሌር ወፐን ላላቸው እንደ ራሻ፣ እንደ ትልቅ ሀገሮች እንደ ቻይና የሆኑ ነገሮች በየጊዜ ጠበኛ ከተፎካካሪ ቢሆንም በቃ በየጊዜ የተነጋገሩ ምናምን ይሆናል። እንደዚህ ያለ በኢትዮጵያ መክል የለም። የትራምፕ መመረቅ ለኢትዮጵያ ለውጥ የሚያመጣ አይመስለኝም። ምክንያቱም ቅንነት ለመጠበቅ ከፈለገ ወይም ደግሞ ሂውማን ራይትስ የሰው መብት እንደሚመለከት ሀገራችን ውስጥ የሰው መብት የሚጠበቅበት ስላልሆነ ምንም ለውጥ አያመጣም። በኦባማም የክሊንተንም የቡሽም አንዳንድ ምስረሾች ለውጥ አላመጡም፣ ነገሩም እየተባባሰ እንጂ። ስለዚህ ኢትዮጵያ በዚህ ጉዳይ ብዙም ለውጥ አያመጣም። ሌሎች ነገሮች አሉ ግን ኢትዮጵያንና አፍሪካ ሀገሮችን የሚነካኩ ነገሮች አሉ፣ አሜሪካ የምታካሄዳቸው ነገሮች። በነገራችን አንደኛውም ደግሞ አሜሪካ ለአፍሪካ ብዙም ደንታ የማይሰጣት ከሴኩሪቲ ከደህንነት በቀር ለአፍሪካ ደንታ ያለላባት፣ ምክንያት አፍሪካ ድሃ ነው። የአውሮፓንና የአሜሪካን እቃ መግዛት አይችልም ያበርካ። ስለዚህ ብዙ ንግድ የላቸውም። አብዛኛውን ጊዜ እንግዲህ ተጠቃሚ የሚሆነው አፍሪካኖች ናቸው እንጂ አሜሪካ እስከዚህም ጥቅም የላትም። ብዙ እቃ አይሸጡም ለአፍሪካ። ቻይና ግን መሸጥ ትችላለች። እንደዚህ ያለን እና ዋናው ነገር ግን አሜሪካ ከአፍሪካ ጋር የምታካሄዳቸው አንድ ስድስት ሰባት ነገሮች አሉ። የእናንተ የቮይስ ኦፍ አሜሪካም የተከታተላቸው ነገሮች አሉ በኦባማ አድሚኒስትሬሽን። አንደኛው አፍሪካን ግሮውዝ ኤን ኦፖርቹኒቲ አክት ይባላል፣ አጎዋ ይባላል በእንግሊዝኛ። ያ አሁን ለምሳሌ መታደሻው ደርሷል። ይሄ አሁን እስካሁን ድረስ ሪፐብሊካኖቹም ዴሞክራቶቹም እየተባበሩ እየገፉት መጥተዋል እና በዚህ አንዳንድ ሀገሮች ተጠቅመዋል። እቃቸውን ወደ አሜሪካ በመሸጥ ኢኮኖሚ እንዲከፈትላቸው በማድረግ በጣም ተጠቅመዋል። እሱ የት እንደሚደርስ አይታወቅም። ሁለተኛ ቡሽ ደጋፊ አልነበርኩም፣ ግን ቡሽ ብዙ አንድ ትልቅ ነገር የሰራው ለአፍሪካ የኤች አይ ቪ ኤድስ ለመዋጋት እና ብዙ ሚሊዮን ህዝቦችን ህይወት ያዳነ አሁንም ቢሆን ህዝቦችን ከሞት የሚያድን ኤች አይ ቪ ኤድስ መድኃኒት እንዲኖራቸው በማድረግ ብዙ ሰዎች ብዙ ነገሮች በዚህ ሪሰርች አድርጌያለሁ በኔ በበኩል እና ትልቅ ጥቅም ያለው የውጭ እርዳታ አንዱ ነገር ይሄ ነገር ያታል እና ይሄ ነገር አሁን ትራምፕ ካልፈለገ ሊያዞረው ይችላል። እንደዚሁ ሚሊኒየም ቻለንጅ ኮርፖሬሽን የሚባል በኦባማ ጊዜ ፓወር አፍሪካ አክት የሚባል አለ፣ ፉድ ሴኩሪቲ አክት የሚባል አለ፣ ፕሬዚደንትስ ማላሪያ ኢኒሽቲቭ የሚባሉ አሉ። እነዚህ ሁሉ በኦባማ ጊዜ የተካሄዱ ነበር። ኦባማ ደግሞ አንድ ወጣቶችና በጣም እውቀት ያላቸው ቫይብራንት የሆኑ ወጣቶችን አሜሪካ አስመጥቶ አንድ ጊዜ 2000 የሚሆኑትን እዚህ መጥተው ዋሽንግተን ዲሲ አምጥቶ
የያሌ ፕሮግራም
ነበር። የቮይስ ኦፍ አሜሪካ እናንተ በደም ተካተላቸው በሚመለከት አዳምጫለሁ እና አሁንም ቢሆን በዛ የተነሳ ወደ ከ300,000 የሚበልጡ የአፍሪካ ወጣቶች የቢዝነስ ሰዎች ወጣቶቹ እነሱ ነገር በጣም እየተካሄደ ነው አለው እና አፍሪካኖች በዚህ ላይ እየተጠቀሙ ናለው እና ጥቅሙ አንድ መንገድ ነው ከአሜሪካ ወደ አፍሪካ ነው አብዛኛው። ስለዚህ እነዚህ ነገሮች አሁን ሊቀሩ ይችላሉ። ትራምፕ እንግዲህ ጥቁር አይፈልግ እንደተመለከቱት ከሆነ ዞር በሉ ካለ እነዚህ ጥቅሞች ሁሉ ይቀራሉ። ስለዚህ ወደንም ጠላንም ኢትዮጵያም አፍሪካም የትራምፕ ምርጫ ይነካታል።
እሺ፣ አመሰግናለሁ አቶ ተሾመ። እንግዲህ ሌላው ኢትዮጵያና አሜሪካ ያላቸው ግንኙነት በዚህ በአፍሪቃ ቀንድ አሸባሪዎችን በመዋጋት በተለይም አልሸባብ የተባለውን ቡድን በመዋጋት ኢትዮጵያ ትተባበራለች ከአሜሪካ ጋራ። ከዛ ውጪ የኢትዮጵያ ወታደሮች ደቡብ ሱዳን ውስጥ የሰላም ጠባቂ ናቸው። ሌላም አካባቢ የኢትዮጵያ መንግስት ሰራዊቱን ሰላም ጥበቃ በማበርከት ከተባበሩት መንግስታት ድርጅት ጥቅም ያገኛል። እስከ ዛሬ ድረስ ደግሞ አሜሪካ በዚህ ተደሳች ናት። እዚህስ ላይ እንድምታ አይኖረውም ብላችሁ ታስባላችሁ?
በሱ ላይ ትንሽ አስተዋጽኦ ይኖረው ይችላል። ግን አሁን የትራምፕ ፖሊሲ አገር ወዳድ አሜሪካ ፈርስት ብሏል ራሱ ሲያወራ። ሁሉ ነገር ለአሜሪካ ነው። ደህንነቱንም ራሱ ኒውክሊየር ወፐን ያዝ ጃፓን እንደፈለገ ራሱ ይስራ ሁሉም የራሱን ያርግ የሚል አስተያየት ነው እየሰጡ ያሉት እና የአሜሪካን ኢኮኖሚ ላይ ፎከስ አድርጓል ትራምፕ እና በዚህ በኩል ነው የማየው ለውጭ ሀገር ዳታ በምንም በሚሊታሪም ሆነ በምግብ ዳታም በብዙም ነገር ላይሳተፍ ይችላል በአፍሪካ በኩል ቢየ ነው ማለት
ሽብርንም ለመዋጋት ነው የሚሉኝ
ሊሆንም ይችላል ግን የሚወስነው ማን ነው እሱን የሚከበው ማን ነው ነው አሁን ልቁ ጥያቄ ማንን ነው በየቦታው የሚያስቀምጠው
የካቢኔው አባላትና ማን ናቸው
ካቢኔቱ ብቻ ሳይሆን ያው የአፍሪካ ፖሊሲ የሚያካሂዱ እና ማን ናቸው
እሺ ፕሮፌሰር ሰይድ በዚህ በመጨረሻው ይሄ የጸረ ሽብር ትብብሩ ላይ አስተያየቶን ይስጡኝና እንዘጋለን
ይሄ በእንደመለከት ጥናቶችም አይቻለሁኝ አሜሪካ አፍሪካ ላይ የምትገባበት ምክንያት እና አፍሪካን የምትፈልገው ምክንያት በዚህ በሴኩሪቲ ጉዳይ ነው አንደኛው የኢትዮጵያ ወታደር አሜሪካን የሚያገለግል መርሰነሪ ተቀጣሪ ወታደር ሆኖ እንደሚያገለግል አድርገው ወታባማን በደንብ አድርገው ገልጸዋል አላለው ጊዜ ኢትዮጵያ ጎበኝ የተደረጉት ይሄ ነው ስለዚህ ኢትዮጵያን የምትፈልግበት ምክንያት በዚህ የተነሳ ነው ሌላው ነገር አሁን ችግሮች እየበጡባቸው ከምክል መጥተዋል በኢትዮጵያ ውስጥ ያለ ሁኔታ እየተለዋወጠ ስለመጣ እርዳታም የሚመለከት በበኩሌ አሁን ዶናልድ ትራምፕ ዋይት ሀውስ ከገቡ በኋላ ሁኔታዎች ቁጥሮችን ሲመለከቱ አሜሪካ የምታገኘ ይበልጣ እርዳታ ብላ ከምትሰጠው የበለጠ ሌላው ደግሞ ቻይና የበለጠ አፍሪካን እየወሰደችባቸው ስለሆነ ያም ጥንቀት አለ። ዋናው ነገር ግን አሜሪካ ለውጭ ሀገር እርዳታ የምታደርገው ከሌሎች ሀገር ከአውሮፓ ሀገሮች ጋር የሚመጣጠን አይደለም። ከኢኮኖሚው አንጻር ስትመለከት ማለት ነው አውሮፓኖች ከአንድ በመቶ የበለጠ ይሰጣሉ እርዳታ የሚባለውን ነገር። እርዳታ እንኳ ለእኔ በበኩሌ ከጥቅሙ ጉዳቱ ይበዛል ብዬ ጨርሻል። በዚህ ጉዳይ ላይ ግን አሜሪካ ከሌሎች ሀገር ስትወዳደር በአጠቃላይ ከእያንዳንዱ ሀገሮች ስትወዳደር ትልቅ ግዙፍ ተበርክቶ ይሆናል፣ ግን አቅሙ ጋር ሲታይ ትንሽ ነው። ስለዚህ ሚስተር ትራምፕ ገብተው ሰዎች ሲነግሯቸው ሀሳባቸውን ይቀይራሉ ባይ ነኝ። በብዙ ነገሮች ሀሳባቸውን ካልቀየሩ ችግር መጣ፣ ለአሜሪካም ችግር መጣ፣ ለዓለም ችግር መጣ፣ ሁላችንም ብዙ ችግር መጣብን ማለት ነው። ሀሳባቸው ከቀየሩ ግን ከአሜሪካ ህዝብ ጋር ከመረጣቸው ህዝብ ጋር ይጣላሉ። ይሄ ችግር ነው ለትራምፕ።
በጣም ነው የማመሰግነው ዶክተር ሰይድ ሀሰን በኬንታኪው የመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር፣ አቶ ተሾመ ቦርጋ የኢትዮጵያ ፖለቲካ ተንታኝ ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ።
ትዝታ በላቸውና እንግዶቿን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። ዛሬ የተለመደው የሙዚቃ ቃና ዝግጅታችን ስለማይኖር በምትኩ አንድ ሙዚቃ ልጋብዛችሁ። የኔም አይን አይቷል የዘሪቱ ከበደ ዜማ ነው። አሁን የምናልፈው ወደ አሜሪካ ምርጫ ነው። በአስቀያሚነቱ በዩናይትድ ስቴትስ የፖለቲካ ታሪክ መሰል አቻ ያልነበረው የተባለው የዘንድሮ ምርጫ ወቅት ተጠናቋል። ከእንግዲህ ሌላ የምርጫ ወሬ የሚመጣው ከ18 ወራት በኋላ ሲሆን የተከታዩ ፕሬዝዳንታዊ ምርጫ ትንቅንቅም ምናልባት ያንን የመካከለኛ ዘመን እየተባለ የሚጠራውን የምክር ቤቶችና የአካባቢ ስልጣናት ምርጫ ተከትሎ ደግሞ ይቀጣጣላል። እስከዚያ ግን አሁን ሰው ከራስ መታቱ እፎይታን አግኝቷል። የሪፐብሊካን ፓርቲው ዶናልድ ጃን ትራምፕ 45ኛው ፕሬዝዳንት ሆነው ተመርጧል። ሪፐብሊካኑ ዋይት ሃውስን ብቻ ሳይሆን የተወካዮች ምክር ቤቱንና የህግ መወሰኛ ምክር ቤቱንም አብላጫ መቀመጫዎች አሸንፈዋል። በነገራችን ላይ በምርጫ የተሸነፉት የዲሞክራቲክ ፓርቲው እጩ ሂላሪ ክሊንተን በመራጭ ህዝብ የአካባቢ ውክልና ድምጽ ብዛት አሸናፊነታቸው የታወጀላቸውን ዶናልድ ትራምፕን ወደ 1 ሚሊዮን በሚጠጋ ቀጥተኛ የመራጭ ህዝብ ድምጽ እንደሚበልጧቸው ሰሞኑን እየወጡ ያሉ መረጃዎች ይናገራሉ። የህግ መወሰኛ ምክር ቤቱን አብላጫ መቀመጫ መቆጣጠር የተሳናቸው ዲሞክራቶች እንደራሲዎችም ቢሆኑ ያገኙት የህዝብ ድምጽ አብላጫውን በርጩማ ከተቆናጠጡት ሪፐብሊካን እንደራሲዎች ወደ 6 ሚሊዮን በሚሆን ልዩነት ይበልጧቸዋል። በአጠቃላይ ውጤት ሪፐብሊካኑ ከሴኔቱ 100 መቀመጫዎች 51ን ዲሞክራቶቹ ደግሞ 48ን ይዘዋል። ከተወካዮች ምክር ቤቱ 435 መቀመጫዎችን ዲሞክራቶቹ 192 መቀመጫ ይዘው አናሳ፣ ሪፐብሊካኑ ደግሞ 239 መቀመጫ አሸንፈው አብዛሃነታቸውን አስረክበዋል። በምርጫው ዘመን አብረውን የቆዩት በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር፣ የስክሪፕስ የጋዜጠኝነት ትምህርት ቤት መምህርና የፉል ብራይት ስኮላር እንዲሁም ቀደም ሲል ዲፕሎማት ሆነው በተባበሩት መንግስታት ድርጅቱ ዩኔስኮ የኢትዮጵያ ተጠሪና በአሜሪካም የኢትዮጵያ ምክትል አምባሳደር ሆነው ያገለገሉት ዶክተር ብሩክ ኃይሉን ማብራሪያና ትንታኔ ሰጥተውናል። ሰለሞን አባተን ያነጋገራቸው የውይይታችን ተከታዩ ክፍል ቀጥሎ ይቀርባል።
በስርዓቱ ላይ ተስፋ መቁረጥ ያሉኝ ነጥብ አለ። ይህንን በስርዓት ላይ ተስፋ መቁረጥን የሚመለከት ጉዳይ ከዚህ ቀደም ፕሬዚደንት ኦባማ የመጀመሪያው ጥቁር ፕሬዚደንት ሆነው ሲመረጡ እሳቸውንም ወደዚያ ቦታ እንዲደርሱ ያደረጋቸው በወቅቱ የነበረው የምጣኔ ሀብት መላሸቅ፣ በማህበረሰቡ ውስጥ የነበረው ግንኙነት መበላሸት፣ እንዲህ አይነት ነገሮች ነበሩ። ፕሬዚደንት ኦባማ ወደ ስርዓቱ ከመጡ ወዲህ ግን ራሳቸውም በተደጋጋሚ እንደሚናገሩትና ብዙ ተንታኞችም እንደሚያነሱት ያን ጊዜ የነበረውን የምጣኔ ሀብት ውድቀት ፕሬዚደንቱ ማስቆም ችለዋል። ብዙ የስራ ዕድሎችን ፈጥረዋል። እሳቸው ወደ ዋይት ሃውስ በገቡ ጊዜ 200,000 ሰው በየወሩ ከስራ ይባረር ነበረ። እርሳቸው ግን ከተመለሱ በኋላ ከ14 ሚሊዮን በላይ ሰው ስራ አግኝቷል። ምጣኔ ሀብቱ አገግሟል። የዩናይትድ ስቴትስ የመሪነት አቅም ተጠናክሯል። ይሄ ነው የሚባለውና ምንድን ነው ታዲያ ሰውን የሚያስቆጣውና የሚያናድደው?
ኦባማን በተመለከተ የመጀመሪያው ፕሬዚደንት ነው ማለት ከማይኖሪቲስ ወይ ከአናሳ ቡድን ሲመረጥና ይሄ ደ ስካይ ግላስ ሲሊንግ ይባላል። ሬስን ግላስ ሲሊንግ የሰበሩ ሰው ናቸው። ተወዳጅ ናቸው። ችሎታ ያለዋቸው ናቸው። በድጋሚ ተመረጡ። ለመጀመሪያ ጊዜ ያንን በማየት ህዝብ ከፍ ያለ ድምፅ እንደውም በአሜሪካ ታሪክ የተደረገው ኦባማ ምርጫ ላይ 2008 ላይ እውነቱን ለመናገር
ብዙ ሰው ወጥቷል። ያን ጊዜ
በጣም ከ2012 የሚበልጥ በአሜሪካም ታሪክ ከፍ ያለ ድምፅ ህዝቡ መፍትሄ ነው ብሎ የወጣበት ያኔ ነው። ተመርጠዋል። በተቻላቸው ሰጥተዋል። እንዳልከው ኢኮኖሚውን ማስተካክለዋል። አሁን ለምሳሌ ስራ አጥነቱ ከ5% በታች 4.9 ላይ ነው።
እርሳቸው በመጡ ጊዜ ከ12% በላይ ነበረ።
ትክክል። ይሄ ነው አቶ ሰለሞን ግሩም። ትክክል። እንግዲህ ታይ ስፔን ቢሆን 33-35% ነው። ጣሊያን ቢሆን 20% በላይ ነው። ማየት ይቻላል። ኢቨን እንግሊዝ ቢሄድ 6% እንደሆነ ሲዞር ብለን ማየት ይቻላል። የአሜሪካ 4.9% ማለት ኢኮኖሚው ፈንክሽን ያደርጋል። አሁንም
ይሰራል፣ ይንቀሳቀሳል፣
ይሰራል። ድክመት ቢኖረውም ጫና ቢኖርበትም ከዛ ማጥ ውስጥ ወጥተው ነው ከኢራቅ ጦርነትና ከ2-3 ትሪሊየን ዴፊሲት በጦርነቱ ብቻ የተጨመረውን እዳ 17-18 ነው ለነገሩ ትሪሊየን እዳው ከዛ አውጥተውት ነው እኚህ ሰውዬ ወደ 4.9 ያወረዱት። እና የእሳቸውን ገናናነትና የእሳቸውን ለሀገሪቷ ምን እንዳደረጉ ታሪክ ነው የሚያወጣው። አሁን አይደል? አሁን የእሳቸው ቫሉ አልታየም። እኚህ ሰውዬ 44ቱን ፕሬዚደንት ሲያወዳደሩ ከአባላቱ ሁለተኛ ናቸው በችሎታና በፐርፎርማንስ። ይሄ ብዙ አይነገርም። ፎር ዋቴቨር ሪዝን ደረጃቸው ያናህል ነው። በጣም ፖፑላር ፐርፎርም ያደረጉ ብዙ ውጤት ያስገኙ ውጤታማነት ስራዎችን በርካታ ስራዎች የሰሩ ሰው ናቸው። ታሪክ እንግዲህ ደግሞ አለ፣ ወደፊት ያወጣዋል፣ አይቀር ነው። እና እርግጥ ወጥተዋል ማይኖሪቲ ስለሆኑ። አሁን ግን ሂለሪ ክሊንተን በነገራችን ላይ ከዲሞክራቲክ ፓርቲ ቤስት ምርጫ ተብሎ የቀረቡ ሰው አይደለም፣ ተወዳዳሪ ተብሎ አይደለም። ይሄ ራሱ ብዙ ሶሻል ግሩፖችን ወደኋላ አስቀርቷቸዋል፣ ድምፅም እንዳይሰጡ አድርጓቸዋል። ይህም ለዲሞክራቲክ ፓርቲ ጉዳት ሆኗል። እና ወደ ጥያቄ ለመመለስ
በሌላ መልኩ ጥያቄን ለማስቀመጥ ዶክተር ብሩክ እርስዎ እንዴት ነው ይህንን ምርጫ የዚህን ምርጫ ውጤት የሚገመግሙት?
አሁንን እንዲያው በቀልድ እንዲያው ትንሽ ለማለት ቀልድ አይሆንብኝና ለታሪክ ነው ነው ብለው እንደሚበድሮ ሰው እንዲያው ለታሪክ በለ በጣም ታሪካዊ ነው። ታሪካዊ የሚያደርገው ሸለታም ተቁም ያለው በየአራት ዓመቱ እዚህ ሀገር ምርጫ ያደረጋል። ያሁኑ ግን ታሪካዊ ምርጫ ነው። ይህ ሀገር በምር ነው ብል ወዴት ወደ ምን አቅጣጫ እንደምትሄድ የሚጠቁም ምርጫ ነው። እንዲህ አይነት ምርጫ እንዲህ አይነት አንቻ ግራንቻ ታይቶ አይታወቅም። እንዲህ አይነት ጉድፈት የበዛበት መግቢያ ላይም እንዳጋረህን ለአድማጮች ጉድፈት የበዛበት ክብረ ነክ ንግግር የተደረገበት ለሀገር መሪነት የሚወዳደር ሰው አንደበት ሁሉ ትንሽ ለቀቅ ያለበት ሁኔታ ይሄ ነው የማይባል ሁኔታ ታይቷል። ይሄ በአሜሪካ ታሪክ በጣም ልዩ ነው። ህዝቡም አዝኖበታል። የተማረውም ያልተማረውም ወገን በጣም ያዘነበት ጉዳይ ነው። ይሄ ደግሞ እንዲደገም አይፈልጉም። ዳስ ኖት አሜሪካ፣ አሜሪካ ማለት ይሄ አይደለም በሚል ነው ህዝቡ ቁጭት የተነሳው እና ይሄ እንዲደገም አይፈልጉም። የሆነ ሆኖ ሚስተር ዶናልድ ትራምፕ ተመርጠዋል። እኔ ራሴ ብጠይቀኝ አይመረጡም ነበር ምለው ተሳስቻለሁ። በሚገርም ሁኔታ ኢት ዋዝ አ ሰርፕራይዝ ውጤት ነው። ብዙ ሰው የተማረውም ያልተማረውም በዚህ ሙያ ላይ ተሰማራም ያልተሰማራም አብዛኑ ሰው አይኝ ሰውዬ በዚህ አይነት አጀንዳ፣ በዚህ አይነት ከፋፋይ አጀንዳ፣ በዚህ አይነት ጠባይ ግለሰብ ጠባይ ሆነ ፕላን አጀንዳ እንኳን የተዘጋጀ ይዞ ባልቀረቡበት ሁኔታ እንዴት ያሸንፋሉ? ሊያሸንፉ አይችሉም የሚል ድምዳሜ ነበረው። ግን ሁሉም ሰው ዲስፕሩቭድ ሆኗል እኔን ጨምሮ። እሺ ተመረጡ። አሁን እንግዲህ አራት አመት ይቺ ሀገር በሳቸው ትመራለች። የአሜሪካ ካልቸር ደግሞ ምንድን ነው? ማንም ይመረጥ ማንም፣ ናው ዩ አር ማይ ፕሬዚደንት ነው የሚለው ህዝቡ፣ እኔንም ሁሉንም ጨምሮ። አሁን የኔም የእርሶ ደጋፊዎች ብቻ ሳይሆን የሁላችንም ፕሬዚደንት ኖት እና እኛንም አዳምጡ እኛንም የምንለው የእሱን ደጋፊዎች አይደለም ለእኛም በጎ በጎ ነገር አንጡልን በሚል ትልቅ ኤክስፔክቴሽን አለ። እንደምታውቀው ካቢናቸው ወደ ማዋቀሩ ስራ የተራመዱ ይመስላል። እና ለየት የሚያደርገው ምንድን ነው ምልህ፣ አንደኛ ጥርት ያለ ፕላን ገና ለመውጣቱ ያልተለመደ ነው። ሁለተኛ ከሚናገሩት ብቻ ምንደመድም ከሆነ የአሜሪካንን በዓለም አቀፍ ደረጃ ያላትን ፖዚሽን የሚለዋውጥ ሊለዋውጥም የሚችል አገር ውስጥም እስካሁን የተገኙ ጥሩ ጥሩ ውጤቶችን መዘርዘር ይቻላል። እንደ ኦባማ ሄልት ኬር ይባላል፣ አፎርደብል ሄልት ኬር። የመጀመሪያ ቀን ስራ ላይ ዋይት ሀውስ ስገባ ምሰርዛቸው ጉዳዮች ብሎ በዝርዝር ብዙ ጉዳዮችን አስቀምጠዋል።
ይሄ ለአቅም ተመጣጣኝ የሆነ የጤና ጥበቃ ዋስትና ህግ ማለት ነው።
ሀያ ሚሊዮን አሜሪካኖች አቶ ሰለሞን በዛ የጤና ሽፋን ሊያገኙ አግኝተዋል። በተለይ ደካማ አሜሪካኖች፣ በጣም ደካማና የፋይናንስ ገቢያቸውም ዝቅ ያለ ያ ሁሉ በአንድ ቀን ሰርዘዋል የሚል አቋም ነው ያላቸው። ስቶፕ ኤንድ ፍሪስክ የሚባለው ህግ አላቸው። ይሄ ማለት
አቁሙ መበርበር ማለት ነው።
አዎ፣ ማንም ተጠርጣሪ ማስረጃ ሳይታይበትም ፖሊሱ እንደው ጸጉረ ልውጥ ሆኗል አግኝቼዋለሁ ብሎ ቁምና ቆመ መፈተሽ ግዴታም አለ። ይሄ ፎክሶ የድሮ ወደ ድሮ የተዋ አሜሪካ ይመልሰናል የሚል ውግዘት የደረሰበት አካሄድ ነው። ኒውዮርክ እንደ ሩዲ ጁላኒ ሞክረውት ብዙ አንካ ግራንቻ ከደረሰ በኋላ የተነሳ ህግ ነው። የአሁኑ ከንቲባ ሰርዘውታል። ብዙ ነገሮች አሉና ኮንሲኮንሱ አሁን ሰውን በጥፍሩ ቆሙም ያው ምንድን ነው እኚህ ሰውዬ አንደኛ ካቢኔያቸውን እነማን ያዋቅራሉ፣ ሁለተኛ ከባራክ ኦባማ ሲረከቡ ምን አይነት ፖሊሲ ሊያራምዱ ይችላሉ፣ ሶስተኛ ይሄንን ከፋፋ የሆነ አነጋገርና አካሄድ እንዴት መቀነስ ወዲያው መቶውን ባይሆን መቀነስ ይችላሉ ወደሚል ሁኔታ ውስጥ በጉጉት ብቻ ሳይሆን ግማሹ በቅሬታ ግማሹ በሀዘን ግማሹ በስጋትም የሚያለ እንዲሁም አንድ ነገር ሳሰማት ቅርብ ካናዳ ኢሚግሬሽን ዌብሳይት ሁሉ ክራሽ ያደረገበት ሁኔታ አለ። የምርጫው
የዛኑ ቀን
ይህ እንግዲህ ያው በቃ ዞር ብለን ብንመጣ ይሻላል በሚል እንዳንድ ሰዎች ይህንንትን ብለዋል። ሌላው ግን ያዘሆን አይ ሀገራችን ነው የትማ እንሄድም እዚህ ሆነን አብረን እየተፋተግንም ቢሆን እየታገልንም ሀሳብም እየሰጠንም እስከ መጨረሻው አብረን እንሰራለን አብረን እንታገላለን የሚል አቋምም ያለ። ስለዚህ ይሄ የተዳብሮ ነው በጣም ወሳኝ ወቅት ነው ብለው ደግሞ መሪው እሳቸው ናቸው። እንደልበል በሚል ሰይመው የትልቁ መኪና ትልቁ እንግዲህ ስልጣኑም ፓወሩም ያላቸው እሳቸው ከሚናገሩት ከሚያደርጉት ህዝቡ ማሰባሰብ ይቻላል። ህዝቡን ደግሞ ካስቀየሙ ህዝቡን ችግር ቁስልን መነካካት ሁኔታ እየጨመረ ከመጣ ደግሞ ህዝቡን የመበታተን ሁኔታ ሊመጣ ይችላል እና ትልቁ ኃላፊነት የሚስተር ዶናልድ ትራምፕ እና መካሪዎቻቸው ትከሻ ላይ ይወድቃል ነው ብለው እና ጥበብ በተሞላበት ተስፋ ብናደርገው በደንብ እችን ሀገር በሚገባ እንደሚያስተዳድሩ ነው እንግዲህ ተስፋችን። እንግዲህ የተቀረው ጊዜ የሚናገር ይሆናል።
ሌላው አንድ በብዙዎች ዘንድ የሚነሳ ጉዳይ በአሜሪካውያን ብቻ ሳይሆን በዓለም ዙሪያም የሚታየው ምላሽ ነው። ሁለት ጥያቄዎች አሉን እዚህ ጋር። ለመሆኑ ዓለም ይሄንን የዶናልድ ትራምፕ መመረጥና ወደፊት ከዩናይትድ ስቴትስ ጋር የሚኖረውን ግንኙነት፣ ሌሎች ሀገሮች የሚኖራቸውን ግንኙነት እንዴት ነው የሚመዝኑት? እንዴት ነው የሚያዩት? አሁን ሁለተኛው ጥያቄ ኢትዮጵያን የመሳሰሉ ሀገሮች ደግሞ አሉ። በዚህ ጉዳይ ላይ እስካሁን ድረስ ከኦባማ አስተዳደር ጋር የነበራቸው ግንኙነት አይነት ግንኙነት ይቀጥላል ወይስ ይለወጣል የሚል ሀሳብና ስጋትም ያላቸው አሉ። እንዴት ነው እርሶ የሚያዩት ይሄንን?
ግሩም ጥያቄ። ሁለቱንም እመልሳለሁ። የመጀመሪያውን በተመለከተ አቶ ሰለሞን በትልቅ አግራሞትና ትዝብት ነው የአሜሪካኑን ብቻ ሳይሆን የውጭውንም ሚዲያ የአውሮፓውያኖችንም ሌሎችንም በዝርዝር ነው ለማየት መሞክረው ጊዜና እስከፈቀደ ድረስ። የሚገርም በድንጋጤ ነው ያዩት፣ በቅሬታ፣ በትዝብት፣ በሀዘኔታ፣ በዲዛፖይንትመንት እና እንዲሁም እንዲ አሜሪካ እዚህ ደረጃ እንዴት ወረደች የሚሉ አሳስቡ ሁሉ ታዋቂ ጋዜጦች የጻፉበት ሁኔታ አለ እና ያሳስባል። የትም ሀገር ሆነ የትም ላቲን አሜሪካ የትም ኤዥያም አፍሪካም አውሮፓ ሆነ ብታይ ያሳዝን። ምክንያቱም አሜሪካ ብቻ አይደለችም፣ ይቺ ሀገር ኃላፊነት አለባት። ፋክቱ ምንድን ነው? ግሎባል ፓወር ናት። አሁን ያለችዋ ነምበር ዋን ግሎባል ፓወር ናት። አሜሪካ ውስጥ ያለው ደህንነትና ስታቢሊቲ ውጭውንም አፌክት ያደርገዋል። አሜሪካን ሀገር የሚደረገው ውስጣዊና ውጫዊ ፖሊሲና የፖሊሲ አቅጣጫዎች የውጭውንም ኢንፍሉዌንስ ያደርገዋል። እኚህ ሰውዬ ዶናልድ ትራምፕ ያሉትን ብለዋል በተከታታይ አንተና ባልደረቦች ግሩም አድርጋችሁ አቅርባችሁታል። የሰውየውን ፎረን ፖሊሲ ሚኒስትር ዶናልድ ትራምፕ ያንን ተግባራዊ ያደርጉታል ወይም አያደርጉትም ወይ እንደ እውነታቸውን ነው ወይስ እንደው ለመመረጥ ሲያጃጅሉን ነው የአሜሪካንን ቮት የሚያደርገውን ህዝብ ወደሚል ደረጃ ሁሉ ተደርሷል። እና እንግዲህ በጉጉት ነው የሚያዩት። እንግዲህ በዲፕሎማቲክ ፕሮቶኮል አሰራር እንኳን ደስ ያሉት ማለት አለባቸው ሁሉም ከላይ ከደቂቁም ከትልቁም እስከ አፍሪካ መሪዎች ብለዋል። ሚስተር ዶናልድ ትራምፕ እንኳን ደስ ያሉት ተብሎ ይጻፋል። ይሄ የፈለገው ይመረጥ፣ ለምን የሚሊተሪ ጁንታ ጀነራል አይሆንም? እንኳን ደስ ያለው ጀነራል ከሌ ፕሬዚደንት ከሌ ተብሎ ይላካልና እሱ አይገርመኝም። በአሰራር ያለ ነገር ነው። ግን ውስጥ አሰራራቸው ለምሳሌ ጀርመኗ ካንስለርም አንዳንድ ፊት ለፊት እንደተናገሩት ሶርት ኦፍ ቢትዊን ዘ ላይንስ ቅሬታቸውን፣ ሀዘናቸውን እንትን ገልጸዋል። ማለት ይህን አልነበርም የጠበቅ ነው አሜሪካ የመጀመሪያዋን ሴት ፕሬዚደንት እንደምትመርጥ ተደርጎ አይታወቅም እና ሁለተኛ ደግሞ የአሜሪካ ህዝብ መቼም አበደ አይባልም፣ ግን እንዲያው ያን ያህል መጃጃል አለ ወይ እንዲህ አይነት ፖለቲካ የሚያራምድ ሰው እና ግለሰብ እና ደጋፊዎቻችን እንዴት ሊመርጥ ይችላል በሚል ትልቅ ሾክ ነው። አውሮፓ በተለይ በግልጽ ነጻ ህብረተሰብ ስለሆኑ እየጻፉ ነው እና በሁለተኛ ደረጃ እንደዛ ነው የሚያው አውሮፓኖች አሁን የሚያዩት ምንድን ነው? እኚህ ሰውዬ እውነት እዚ ጎይን ቱ ዱ ዋት ሂ ሜንት ያልተናገሩትን ነገር ተግባር ያደርጋል ነው። አሁን ጃፓን
ይህን ጥያቄ ላነሳለት ነበረ።
ኔቶን በተመለከተ እሺ መክፈሉን ይክፈሉ፣ አሜሪካ ብዙ ሂሳብ ትከፈላል። ግን ይህኚህ ሰውዬ ይቀጥላሉ አይቀጥሉም? ናፍታ ኖርት አሜሪካን ፍሪ ትሬድ አሶሲዬሽን
የሰሜን አሜሪካ ነጻ የንግድ ማህበር ማለት ነው።
ትክክል። ፓሲፊክ ትሬድ ፓርትነርሺፕ አለ፣ እሱን
የፓሲፊክ ይችላሉ።
ምን ልበልህ፣ ከደቡብ ኮሪያ ጋር ኔቶ ጋር ያለው ግንኙነት ብዙ በተባበሩት መንግስታት ያለውንም ሁኔታዎች በተመለከተ በተወሰነ መልኩ ዲዝንጌጅ ማድረግ የአሜሪካን ተሳትፎ መቀናነሱ ሁኔታ ከቻይና ጋር ከራሽያ ጋር ምንድን ነው ግንኙነታቸው? ይሶዬ ምን ሊመስል ይችላል? ይሄ ሁሉ በጣም የሚያሳስብ ጉዳይ ነው። ምክንያቱም የአሜሪካ አቅጣጫ የዓለምን አቅጣጫ በተወሰነ መልኩ እንደ በወሳኝነት መልኩ ለማለት ይከብዳል፣ ግን በተወሰነ መልኩም ቢሆን የዓለምን አቅጣጫ ኔጋቲቭሊ ወይም ፖዚቲቭሊ ኢምፓክት ያደርጓል ተጽዕኖ ስለሚያሳድርበት። ኢትዮጵያን የመሳሰሉ አፍሪካ ሀገሮችን በተመለከተ እውነቴን ነው የምልህ፣ አንድም ኢንተርቪው እንደዚሁ ተነጋግረናል። የአፍሪካ ፖሊሲ የላቸውም ሰውዬ እስካሁን አልተናገሩም። እንግዲህ ይሄንን በዚሁ ብቶ ይሻላል። ግን እነዚህ አፍሪካ ሀገሮች ምን ያደርጋሉ ለሚለው እንግዲህ ወሳኙ በአፍሪካ ጉዳዮች ዶናልድ ትራምፕ የሚመድቡት ሰው እንግዲህ አንቱ የተባለ ቴክኖክራት የአፍሪካን ኤክስፐርት የሆነ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሆኖ የሚሾመው ሰው እውቀት ያለው ሰው ሊሆን ይችላል ብዬ ነው የምገምተው። እሱ እንደው ትልቁን ድርሻ እየሰራ እሳቸው ለእሳቸው ብቻ ውሳኔ እያቀረበ የሚካሄድ ይመስለኛል። እና አፍሪካ ሀገሮችን በተመለከተ ምን አቋም ይወስዳሉ? እሱን በተመለከተ ያው የአሜሪካንን ሕዝብ ውሳኔ ማክበር ነው መቀበል ነው። እኚህ ሰውዬ እንደ ፕሬዚደንት ተቀብሎ ከእሳቸው ጋር በተቻላቸው ተመሳስሎ ለመኖር መጣር ነው። እያንዳንዱ አፍሪካ ሀገር የራሱ ብሔራዊ ጥቅም አለው። ያን ብሔራዊ ጥቅም ደግሞ አድቫንቴጅ ለመምታትም ገፋ ገፋ እያደረጉ ደጅም እየተጠና እንግዲህ የቡሽ አስተዳደር ማን ነው የዶናልድ ትራምፕን አስተዳደር ጠጋጠጋ እያሉ በዲፕሎማቲክ ስርዓት በሚፈቅደው መሰረት ኦፊሻሊ እና አንኦፊሻሊ እየተደራደሩ እየተነጋገሩ እየጠየቁ የሚሰሩበት ይሆናል። ለአሁኑ ግን የዶናልድ ትራምፕ ፎረን ፖሊሲ ለታዳጊ ሀገሮችም ጨምሮ ይሄ ነው የሚባል ገና ፖሊሲ የተቀረጸ ነገር አላየንም።
ሰለሞንና እንግዳውን ዶክተር ብሩክ እናመሰግናለን። እናንተም ውድ አድማጮቻችን ፕሮግራማችንን እየተከታተላችሁ ስለሆነ እናመሰግናለን። እስቲ ከማዲንጎ አፈወርቅ አቅሜን ከተሰኘው ዜማ ጋር ልተዋችሁ።
አቅሜን አውቀው ይመስል መች ከብደኛል ብዬ መራቅ ሽርክት ሆነ እንክታል ለሽቅት ብዬ መረታ መስሎኝ አንቺ ሳትሄጂ አንቺ ሳትሄጂ ግን አግሪ ሳይወጣ አደከመኝ እንጂ አደከመኝ እንጂ ራሴን አውቀው ይመስል መች ከብደኛል ብዬ መራቅ ሽርክት ሆነ እንክታለለሽ ቀት ምይ አመረታ መስሎኝ አንቺ ሳትሄጂ አንቺ ሳትሄጂ ገና አግሪ ሳይወጣ አደከመኝ እንጂ አደከመኝ እንጂ የሚወድሽ ልቤ ሁኔታ አላስቆም ባላስቀምጥ ቢለኝ የወሰደች መንገድ ምናልባት የሚያደርሰኝ መስሎኝ ሲጨናኝ ዳገት ቁልቁለቱን ተማጸንኩ።
አሁን የማጠቃለያ ዜና ይነበባል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ተመራጩ ምክትል ፕሬዚደንት ማይክ ፔንስ ዛሬ በምርጫው ውድድር ወቅት አጥብቀው ይነቅፏቸው ከነበሩት ሪፑብሊካውያን መካከል አንዱ የሆኑትን ሚት ሮምኒን በሞቀ ሰላምታ ተቀብለዋል። የውጭ ጉዳይ ሚኒስትርነት ይሾማሉ በሚል የተጠቀሱ እንደሆነ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በፕሬዚዳንትነት በሚያካሂዱት የውጭ ሀገራት ጉብኝት የፔሩ መዲና ሊማ የመጨረሻዋ እንድትሆን አድርገዋል። ዶናልድ ትራምፕ ለፕሬዚዳንትነት ከተመረጡ ወዲህ በእስያ ፓሲፊክ ክልል ያለውን ስጋት ለማርገብ ይፈልጋሉ። ጋና ውስጥ በመጪው ታህሳስ ወር በሚካሄደው ብሔራዊ ምርጫ የሚሰሩ የጸጥታ መኮንኖች፣ ጋዜጠኞችና የምርጫ ኮሚሽን ባለሥልጣኖች በመላ ሀገሪቱ ምርጫ ከመካሄዱ በፊት አንድ ሳምንት ቀድሞ በሚደረገው ልዩ ምርጫ እንደሚሳተፉ የምርጫው ኮሚሽን ገልጿል።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ።
This program has come to you from the Voice of America, Washington.